ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛው ክፍል የአንድ ሰዓት ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በማስከተልም ከመጽሐፍት ዓለም ዝግጅታችን ይቀርባል። አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ በባቢሌ ቶላ ተደርሶ በጸጋይ ገብረ መድን ደብተራው የተተረጎመውን መጽሐፍ ትረካ ክፍል ስድስት አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። የፍሪኩዌንሲ ለውጥ ማሳሰቢያ። በ11052 ሜጋሄርስ ይተላለፍ የነበረው ፕሮግራማችን ከሐሙስ መስከረም 18 ቀን ጀምሮ በ11132 ሜጋሄርስ ይተላለፋል። ዜናውን እነሆ። ከምዕራብ አገሮችና ከቻይና እንዲሁም ከዓለም ባንክና ከሌሎች የገንዘብ ተቋሞች መጠኑ እጅግ ከፍተኛ የሆነ እርዳታና ብድር በማግኘት እድገት ሲያሳይ ነበር የተባለው የኢትዮጵያ ኢኮኖሚ በተመጣጣኝ ደረጃ ሁሉንም ዜጎች ያልጠቀመ መሆኑን አንድ የዓለም ባንክ ጥናት ገለጸ። ጥናቱ በመቶ ሚሊዮን ከሚገመተው የኢትዮጵያ ሕዝብ መካከል ቢያንስ 33 በመቶ የሚሆነው አሁንም ከድህነት ወለል በታች ማለትም በቀን $2 በታች በሆነ ገቢ የሚተዳደር መሆኑን ከመግለጹም በላይ ከዚህ የድህነት ወለል ውስጥ 10 ከመቶ የሚሆነው ደግሞ እድገት ተገኘ በተባለባቸው ጊዜ ሁሉ ገቢውም ሆነ የፍጆታ አቅሙ እያሽቆለቆለ የሄደ መሆኑን ዘርዝሯል። የድህነቱ መጠን በተለይ የሶማሌ፣ የአፋርና የጋምቤላ፣ የቤኒሻንጉል ክልሎች ላይ ጎልቶ የሚታይ ሲሆን በሌሎች አካባቢዎችም በድህነት አረንቋ ውስጥ የሚገኙ ዜጎች ብዛትም በጣም ከፍተኛ መሆኑን ጥናቱ ይፋ አድርጓል። በምስራቅ አፍሪካ በገባው ድርቅ ምክንያት በአካባቢው የሚኖሩ የ15 ሚሊዮን ህጻናት ህይወት ሆነ ጤንነት አደጋ ላይ መውደቁን ወርልድ ቪዥን የተባለው ተቋም ረቡዕ መስከረም 17 ቀን በሰጠው መግለጫ ይፋ አድርጓል። የተለያዩ ግብረሰናይ ድርጅቶች ላለፉት 6 ወራት ለአካባቢው እርዳታ በመስጠት በኩል ከፍተኛ ርብርብ ያደረጉ ቢሆንም በአሁኑ ወቅት ወደ 800 ሺህ የሚጠጉ ህጻናት በምግብ እጥረት እየተሰቃዩ መሆናቸው ተገልጿል። በአሁኑ ጊዜ ያለው የእርዳታ መጠን የእነዚህን ህጻናት ህይወት ለማትረፍ በቂ የሚሆነው ምናልባትም ለሳምንታት ለሆነ ጊዜ ሊሆን ይችላል ብለዋል። በኢትዮጵያ፣ በሶማሊያ፣ በኬንያ እና በደቡብ ሱዳን በገባው ድርቅ ምክንያት በተለይ ከአምስት ዓመት በታች የሆኑትን ህጻናት በብርቱ የጎዳ ሲሆን እነዚህ ህጻናትን በህይወት ለማቆየት አልሚ ምግቦች ያስፈልጓቸዋል ተብሏል። በአሁኑ ወቅት 3 ሚሊዮን ህጻናት በወርልድ ቪዥን እየተረዱ መሆናቸው ቢገለጽም በጠቅላላ እርዳታ የሚያስፈልጋቸው ህጻናት ቁጥር በጠቅላላው 15 ሚሊዮን መሆኑንና ከእነዚህ ውስጥ 5.4 ሚሊዮን የሚሆኑት በኢትዮጵያ እንደሚገኙ ታውቋል። እስከ ጥር ወር ድረስ ከፍተኛ እርዳታና እንክብካቤ የሚያስፈልጋቸው ህጻናት ቁጥር 375 ሺህ መሆኑን ተቋሙ ገልጿል። የኢትዮጵያ ባህር ትራንስፖርት ሎጂስቲክ የተባለውና 11 መርከቦችን በማሰማራት የገቢና የወጪ ዕቃዎችን በማንቀሳቀስ አገልግሎት በመስጠት ላይ የሚገኘው ድርጅት የአገሪቱን ጠቅላላ ፍላጎት ለማሟላት ተጨማሪ መርከቦች መግዛት ቢያስፈልገውም ላለፉት ዓመታት በተከታታይ በኪሳራ እየሰራ በመሆኑ ተጨማሪ መርከቦች ለመግዛት የነበረው እቅድ የተሰረዘ መሆኑ ተነግሯል። ላለፉት 5 ዓመታት በተከታታይ ተቋሙ ስራ ላይ ለተከሰተው ኪሳራ የማኔጅመንት አቅም ማነስ፣ የመጫን አቅሙ አነስተኛ መሆን፣ የስምሪት መስመሮች የማያዋጡ መሆናቸው፣ የዓለም ገበያ ተለዋዋጭ መሆንና ከዓለም አቀፍ ሎጂስቲክ ተቋማት ጋር ተወዳዳሪ ለመሆን አለመቻላቸው የሚሉት በተቋሙ ባለስልጣኖች እንደ ምክንያት የተሰጡ መሆናቸውም ተጠቅሷል። ባለፉት 3 ዓመታት ኩባንያው ለመክሰሩ ኃላፊዎቹ የሰጡት ምክንያቶች አንዳንድ እውነትነት ያላቸው ቢሆንም በወያኔ በተለያየ ኃላፊነት ላይ ተመድበው በቅርቡ በሙስና ተጋልጠው የታሰሩት ግለሰቦች የዘረፉት ገንዘብም ለኪሳራው አስተዋጽኦ ያደረገ መሆኑን መረዳት ይቻላል ተብሏል። አዲስ አበባ የሚገኘው የደቡብ ኮሪያ አምባሳደር ከኃላፊነቱ የተነሳ መሆኑን የደቡብ ኮሪያ መንግስት ረቡዕ መስከረም 17 ይፋ ባደረገው መግለጫ ገልጿል። የተለያዩ ሴቶችን በመድፈር የተከሰሰውን አምባሳደር ኪም ሙን ሁዋን ጉዳይ የደቡብ ኮሪያ መንግስት ከሐምሌ ወር ጀምሮ ምርመራ ሲያካሄድ የነበረ መሆኑ የሚታወቅ ሲሆን በኢትዮጵያ አቃቤ ሕግ በኩልም ሌላ ምርመራ እየተካሄደ መሆኑ ይታወቃል። የሰራው ወንጀል በመረጋገጡ ከኃላፊነት ተነስቷል ተብሏል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠቃለላል።
እንቁጣጣሽ
ጩኸቴን ብትሰሙኝ ይኸው ቤት አቤት እላለሁ በደል ደርሶብኝ እጮኻለሁ ችያለሁ ጩኸቴን ብትሰሙኝ ይኸው ቤት አቤት እላለሁ በደል ደርሶብኝ እጮኻለሁ ችያለሁ
እንቁጣጣሽ እኮ እንቁጣጣሽ ፋሽስቱ ወያኔ በጠመንጃ ነግሶ ኢትዮጵያ ጨለማ ሁሉም ጥቁር ለብሶ የነገ ተተኪው ባጋዚ ተቀጥፎ የያንዳንዱ ጎጆ ገንባ ተንሳፎ አበቦች ሁሉ በደም ጎር ተጠርገው በአራቱም ማዘን በብረት ተጠፍንገው የምን እንቁጣጣሽ የምን ሳሸንዳ በነው ያኔ ታት የባንዳ ልጅ ባንዳ እየተሰበረ ወገን እንዳገዳ የምን እንቁጣጣሽ የምን አዲስ ዘመን ድፉን መከራውን በጀርባችን አዝለን ማርቀስ ወንጀል ሆኖ በአገራችን ምድር አዲስ አመት ብለን በምን ልብ እናክብ ባርሲ በባሌ ተከፋ ወለጋ ሰው እየታረደ ባጋጂ መንጋ በጋምቤላ ሀዲያ ሐረርና ወጋዴ ሰሜን ጃና ሞራ ወልቃይት ጠገዴ ባህር ዳር አምባ ጎርጊስ ወያኔ ሰዋርዶ ምድር ቀውስ ሆኖ ሰማይ ዳር እስከ ዳር በጆፍያ ሞራ ድግስ ተሸፍኖ ሬሳ ሳዝለውን አንገት እጃችንን ታስረን በሰንሰለት የምን ቁጣጣሽ የምን አዲስ አመት
እኔ ነገርኳችሁ መበደል አንቺ ተው ሞክሩ ባካችሁ ጩኸቴን ብትሰሙኝ ይኸው አቤት አቤት እላለሁ በደል ደርሶብኝ እጮኻለሁ ችያለሁ ጩኸቴን ብትሰሙኝ ይኸው አቤት አቤት እላለሁ በደል ደርሶብኝ እጮኻለሁ ችያለሁ ጩኸቴን ብትሰሙኝ ይኸው አቤት አቤት እላለሁ በደል ደርሶብኝ እጮኻለሁ ችያለሁ ጩኸቴን ብትሰሙኝ
ከመጻሕፍት ዓለም ከመጻሕፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ በባቢሌቶላ በእንግሊዝኛ ተጽፎ በጸገየ ወይን ገብረ መድህን የተተረጎመ 1989 ዓመተ ምህረት ክፍል 6 ምዕራፍ 5 አባቶቹ መንግስቱ እንደ ሌኒን ሁሉ ሶሻሊዝምን አገሬው እንዲቀበለው ለማስገደድ ወደ ኋላ ካለ ማለቱም በላይ በካድሪ አመራር ሰውነት በማመን በተራዘመ ህዝባዊ ትግል ውስጥ የሚወለደውን ዴሞክራሲያዊ አብዮትን ለመጠበቅ ፈጽሞኝ ፈቃደኛ አልነበረም። ስለዚህም የራሱን ስልጣን ወደ ማጠናከርና በደርግ ውስጥ ያሉትን ጠላቶቹን ወደ ማስወገድ ተራመደ። ፒተር ሽዋብ 1981 ዓመተ ምህረት ቅጽ 2 ለንደን። የሚገርመው ነገር ለምን ለኢሃፓ ቀን መስጠት እንደነበረበት ነው። አብዛኞቹ ውጭ አገር የተማሩ ከመካከለኛው መደብ የመጡ ግራ ክንፈኞች ነበሩ። ከደርግ ጋር ስምምነትን አበክረው እምቢ አሉ። በጦር ኃይሎች አማካይነት የተገለጸው በህብረተሰባቸው ውስጥ የመጣው እድገት ምን ያህል ትርጉም እንደነበረው መገንዘብ አልቻሉም። ሪቻርድ ጎት ዘ ጋርዲያን ዊክሊ ጥር 1982 በፈረንጆቹ አቆጣጠር መይሶን ቀኝ መንገደኛ ሽንፈተኛ ስልጣን ያሰከረው ድርጅት ነው። ደርግ 1969 ዓመተ ምህረት ድርግ ባንድ በኩል ቀይ ሽብር ባንጻሩ ደግሞ ነጭ ሽብር የሚል ዘይቤ ይዞ ሲመጣ በትግሉ መድረክ ያባትነቱን ቦታ ይዘው በነበሩት መካከል በትክክል ልዩነታቸው ምን ነበር የሚለው ብዙዎቹን ያደናገረ እንደመሆኑ መጠን ትንሽ ወጣ ብሎ ባቢዮቱ አዲስ ልውጥ አነጋገር የተሸፋፈነውን በቅድመ አብዮት ኢትዮጵያ የኒህን አባቶቹ ልዩነት ለመግለጽ ዳሰስ አርጎ ማለፍን የሚጠይቅ ሆኗል። ቁጥራቸው የማይናቅ ጸሐፊዎች በረከት አዲስ ህይወት ወዘተ ኢሃፓና መይሶን ስልጣን የያዙትን ወታደራዊ መሪዎች በመጎተትና በመግፋት በማዋከብ አደናግራዋቸዋል ሲሉ ስሞታ አቅርበዋል። ለኢትዮጵያ እውነታ መስከራቸው ያፈጀና የደበዘዘ ትዝታቸው የነበረ አንድ ነባር ኢትዮጵያዊ ስደተኛ መይሶንና ኢሃፓን በኢትዮጵያ አብዮት ፊት እንደተደነቀረ ሁለት ራስ ያለው አንዳች አርዌ አድርገው እስከ መመሰል ደርሰዋል። ደርግ ቅዱስ ጊዮርጊስ መሆኑ ነው። ባለፉት ገጾች በአጠቃላይ መንገድ የእንዲህ አይነቱን መደምደሚያ ፉርሽነት ለማሳየት ሞክረናል። ደርግ ላይ ደና ተጽዕኖ የነበረው መይሶን እንኳን በባህሪው ዴሞክራሲያዊ የሆነ ድርግን ግፈኛ በማድረግ ረገድ ሊወቀስ አይችልም። የመይሶን ስህተቱ ተቃዋሚዎቹን ለማጥፋት ከድርግ ጋር የማበር የተሳሳተ ፖሊሲ መቀየሱ ላይ ነበር። ደርግና ማይሶንን በዶክተር ፍራንክንስታይንና በጭራቁ አንጻጽሮ ማየት አይቻልም። ደርግ በባህሪው የነሳው ጭራቅነት በማይሶን አድርባይነት ጎልምሶ አረመኔና ምህረት የለሽ የሆነ ፍጡር ተቀምሮ ይወጣ ሲሆን፣ በመጨረሻ በጉልበት የላቀው ጭራቅ ደርግ ደካማውን ማይሶንን ውጦት አረፈ። የሆነ ሆኖ በአጠቃላይ ግራው ወታደራዊ መኮንኖቹ ላይ ተጽዕኖ እንደነበረው ጥርጥር የለውም። ደርግ እስከሚያቅለሸልሽ ድረስ እየተጠቀመባቸው የመጣው ያብዮቱ ቃላትና ዘይቤዎች ግራው ያበረከታቸው ወይም በትክክል ለማስቀመጥ ከግራው የተወሰዱ ነበሩ። ደርግ ወሮታውን የግሉ ሊያደርገው የሞከረበት ተራማጁ የመሬት ማገር ህግ እንኳን የረቀቀው ካንዱ ወይም ከሌላው የግራ ድርጅት ጋር ማይሶንና ያፓንም ጨምሮ በተያያዙ ምሁራን ነበር። በአጠቃላይ ደርግ በግራው ተጽዕኖ ውስጥ ነበር። እንደገና በትክክል ለማስቀመጥ ትኩረቱን ግራው ይዞበት ነበር። ደርግ ቀደም ሲል ማርክሲዝም ላይ ያወረደበትን ርካሽ የውጭ ርዕዮተ ዓለም አይነቱን ለከፋ መልሶ መዋጥ የግድ ሆነበት። ያ ሁሉ ቁጭት ቀረና ከግራው መጥቆ ለመገኘትና እያደገ የመጣባቸውን ተቃውሞ ለመበረስ ሌኒንን ከመቃብሩ ላይ ሂደው ለመቀስቀስ ሐውልትም ሊያሰሩለት ብለን አሁን ማከል እንችላለን ተገደዱ። በ1968 ዓ.ም ተመረተ አንድ የደርግ አባል ለዘማች ተማሪዎች ጠባያችሁን ካሳመራችሁ ኮሙኒዝምን እናውጅላችኋለን ብሎ መናገሩ ይታወሳል። ሚካኤል ገብረ ንጉስ የተባለ የቀድሞ የደርግ አባል ከ1966 እስከ 67 ዓመተ ምህረት ይደረጉ የነበሩ የደርግ ስብሰባዎች አጀንዳ እንዳልነበራቸውና ስራዬ ብለው ይዘውት የነበረው በሳምንት ውስጥ በዲሞክራሲ ላይ ተጽፎ የወጣውን ማውጣት ማውረድን እንደነበር መግለጹ ይነገራል። የሆነው ሁሉ ሆኖ ያፓና ማይሶን እምነታቸውን በማስተጋባታቸው ማንም ማመካኛ ሊያደርጋቸው አይችልም። ደርግ የነሱን መፈክር መቀማቱ የነሱ ጥፋት አይደለም። በዚህ ጉዳይ ላይ የማይሶንን ስህተት የሚያጎላው ከቀማኞች ጋር ማበሩና ስሜትን በሚያነሳሱ ቃላት የመሸንገልና ኃይልን ምርኩስ ባደረገ የማታለል እቅድ ላይ መሰለፉ ነው። ግራው ጥልቀት በማጣቱ በግትርነቱና ይህም በሚያስከትለው አንጀኛነት ሊወቀስ ይችላል። ስለ ኢትዮጵያው ግራ ዘርዘር ያለ ታሪካዊ ዳሰሳ ለማድረግ ሳንቃጣ ግራው በቂ በሆነ መጠን የሌሎች አብዮተኞችን ተመክሮ አድቆ ሰልቆ ያላወቀና ከዚያም የመቀያየት አዝማሚያ እንደነበረው እርግጠኛ ሆኖ መናገር ይቻላል። ፓርቲዎች ይቅርና የተማሪ ማህበራት እንኳ ሜንሸቪኮችና ካዴቶች በመባባል ይወነጃጀሉ ነበር። ይህንን ስንመለከት ማይሶንና ደርግ ለሽብሩ ማጠየቂያ የቦልሸቪኮችን ተመክሮ በመጥቀስ ራሳቸውን የሌኒንና የስታሊን እውነተኛ ወራሾች ማድረጋቸውና ተቃዋሚውን ወገን ደግሞ እንደ ሜንሸቪኮች፣ ትሮትስካይቶችና ዚኖቪቫይቶች እንዲሁም እንደ ስፓኙ የርስ በርስ ጦርነት አምስተኛ ረድፈኞቹ ወዘተ በመውሰድ ጸረ አብዮተኞች የሚል ተቀጽላ ስም በእነሱ ላይ መለጠፋቸው የሚያስገርም አይሆንም። እኒህ ተቀጥላዎች በአማርኛ ተተርጉመው ወይም በቀጥታ ለአገሬው በሚቀርቡበት ጊዜ ምን እንደሚሉ የሚገቡት አልነበሩም። አናርኪስት የሚለው ቃል እንኳ እውቀት ለታደሉት ለጥቂቶች በስተቀር ለሰፊው ሕዝብ ምንም የሚሰጠው ስሜት አልነበረም። ያፓና ማይሶን ለምን አንድነት አልፈጠሩም ብሎ እየየ ማለቱም ዋጋ የለውም። ክፍፍሉ ንፍቀቱ ከየካቲት አብዮት ቀደም ብሎ የተፈጠረ ልዩነታቸው መሰረታዊ ነበርና፣ ስለዚህም ነው ለመቀራረብ የተደረገው ሙከራ ከ1966 ዓመተ ምህረት በፊትም በኋላም በአዲስ አበባ በ1967 የከሸፈው። ስለ ደርግ፣ ስለ ማይሶንና ስለ ኢሃፓ ብዙዎች ያቀረቧቸውን የተሳሳቱ እና የተዛቡ ጽሑፎች በመልክ በመልካቸው ለማድረግ በትግሉ ውስጥ አበይት ሚና የነበራቸውን እኒህን አባቶቹ ቀረብ ብሎ ማየት አስፈላጊነት አለው። ደርግ ተረት አንዳንድ ጊዜ በቀላሉ ይፈጠራል። ተረት የሚፈጥሩ ደግሞ አጥጣው አያውቁም። እሱ ብቻ በዲሞክራሲያዊ መንገድ የተመረጠ አካል ይለዋል ሽዋብ። አብዮትን ከላይ ለማካሄድ የፖለቲካ ብቃት ያለው ይሉታል ሃሊዴይና ሞሊኒ። ፊውዳሊዝምን አንኮታክቶ አብዮቱን ከግቡ ለማድረስ የሚችል እሱ ብቻ የሆነ ኃይል ይለዋል ኮርሊኮቭ። በእነዚህ ላይ ደግሞ የለፎርትን፣ የነ ኦታዌን፣ የቪቮ፣ ኤጄ ስቴነርና ከምዕራብ ምስራቅ አውሮፓ መንጋ የኮሙኒስት ፓርቲ መሪዎችን በነሲብ የተቸሩ የዚህ አይነት መግለጫዎችን ማከል ነው። ያን ጊዜም በታሪክም ሆነ በወቅቱ ለዲሞክራሲያዊነቱና ለአብዮታዊነቱ ጻዳ አበባ የመሰለ ጉድፍ ያልነካው ታሪክ የሚመሰክርለት የደርግ ምስል ብቅ ይላል። በሂደት ውስጥ ደርግን በስም ብቻ የሚኖር ልቦለድ ያደረገውን ወደረኛ የሌለው ሆኖ ብቅ ያለውን በአካል ንዑስ የሆነ አምባገነን ኮሎኔሉንም እንደሚጠበቀው ይኸው ተረት ይጠቅሰዋል። እውነታው የማይታወቅ ቢሆን ኑሮ ተረት ፈጣሪዎቹ ምንኛ በፈነጠዙ ነበር። 120 አባላት የነበሩትና ደርግ ተብሎ ዓለም አቀፋዊ ታዋቂነትን ያገኘው አካል በመሰረቱ በጦር ኃይሎች ውስጥ የተቋቋመ የመጀመሪያው አስተባባሪ ኮሚቴ አልነበረም። መጋቢት 1966 ዓመተ ምህረት አዲሱ ጠቅላይ ሚኒስትር እንዳልካቸው መኮንን በቅርብ ጓደኛው በአየር ወለዱ ኮሎኔል ዓለም ዘውድ ተሰማ ሊቀመንበርነት የሚመራ አስተባባሪ ኮሚቴ ይመሰረት ዘንድ ሁኔታውን ያመቻቸው እሱ ነው። ሌላ በኮሚቴው ውስጥ ዋነኝነት የነበረው መኮንን ጥበበ መንክር ሲሆን የዓለም ዘውድ ምክትል ደግሞ ጁኒየር ኤርክራፍትስማን ግርማ ፍሳ ነበር። የኮሚቴው አባላትም ከአርባ ያነሱ ነበሩ። የዓለም ዘውድ ኮሚቴ የተቋቋመው የእንዳልካቸውን ክንድ በጦሩ ላይ ለማጠናከር ሲሆን ለረጅም ጊዜ ግን የሚሰራ አልሆነም። በመሰረቱ ሚያዚያ ላይ ብሔራዊ ጸጥታ ኮሚሽን በመከላከያ ሚኒስትሩ በአብይ አበበ ስር ተቋቁሞ ነበር። የብሔራዊ ጸጥታ ኮሚሽኑ 30 የሚሆኑ አባላት የነበሩት ሲሆን ከጦር መኮንኖች በኋላ የደርግ አባል የሆነው ሻለቃ ሲሳይ ሀብቴና ፋንታ በላይም የዚህ ኮሚሽን አባላት ነበሩ። ከጸጥታው ክፍልና ከትምህርት ሚኒስትር ጥቂት ሲቪሎች ነበሩበት። የብሔራዊ ጸጥታ ኮሚሽኑ ዋናው ተግባር በጦሩ ላይ ክትትል ማድረግና ራመድ ብለው የሚሄዱ ተቃውሞዎችን ማክሸፍ ሲሆን ከዚሁም ጋር የተማሪዎች ሰላማዊ ሰልፎችንና በህዝቡ የሚደረጉትን የሥራ ማቆም አድማዎችን መፍታትም ሌላ ተግባራቸው ነበር። ደርግ እንዲመሰረት ያደረገውን ሁኔታ በውል ለመጨበጥ ብሔራዊ የጸጥታ ኮሚሽን በተቋቋመበት በዚያን ወቅት ወታደሮች ከሞላ ጎደል ተረጋግተው እንደነበር የደሞዝ ጭማሪ ካገኙ በኋላ መረዳቱ አስፈላጊ ነው። በዚያን ጊዜ ግን በያውራ ጎዳናው የሚደረጉ የተማሪዎች ሰላማዊ ሰልፎች እየተጋጋሙ የላባደሮችና የመንግስት ሰራተኞች የሥራ ማቆም አድማ እየቀጠሉ እንደነበሩም መገንዘቡ አስፈላጊ ነው። የሥራ ማቆም አድማዎቹና ሰላማዊ ሰልፎቹ ወታደሮቹን በክህደት ወነጀሏቸው። እንዳልካቸውም በዚያኑ ጊዜ በየጦር ሰፈሩ እየዞረ ጦር ሰራዊቱን ለመቆጣጠር ያደርግ በነበረው ጥረት ለተመረጡ መኮንኖች ገንዘብ ይሸጉት ገባ። በእንዳልካቸው አድራጎትና የብሔራዊ ጸጥታ ኮሚሽኑም እያካበተ በሄደው ስልጣን ተራማች መኮንኖች ተደናገጡ። በመሰረቱ ብሔራዊ ጸጥታ ኮሚሽኑ አድማዎችን ለመበተን መፍትሄ አድርጎ የወሰደው በኃይል መጠቀምን ሲሆን ሁኔታውን ይበልጥ ፈርጠም ብሎ ለመቆጣጠር ይቻል ዘንድ እንዳልካቸውን የአስቸኳይ ጊዜ ሁኔታ እንዲያውጅ ጠየቀ። የእንዳልካቸውን አካሄድ የተጠራጠሩ መኮንኖችም በምስጢር እየተሰባሰቡ ነበር። ለምሳሌ ሻለቃ ተፈሪ ተክለ ሃይማኖት በኋላ ከኢድህ ገብቶ ውጊያ ላይ የሞተ፣ ሌሎችም የሐረር አካዳሚ ምሩቆች ከአዲስ አበባ ወጣ እያሉ ጫካ ውስጥ ምስጢራዊ ስብሰባ ያደርጉ ነበር። ሁኔታው ይከታተል ዘንድ ክብሪቱም ያቀበሉት ንጉሰ ነገስቱ ራሳቸው ነበሩ። ባንዲት ታሪከኛ በሆነች አርብለት ወደ ሰኔው መጨረሻ ላይ ሜጀር ጀነራል አሰፋ ደምሴ ከቤተ መንግስት ወደ መከላከያ ሚኒስትሩ ደወለ። ስልኩን የተቀበለው ኮሎኔል እምቢ በላየለ በኋላ የኢሰፓ ማዕከላዊ ኮሚቴ አባል ሲሆን በጊዜው መከላከያ ሚኒስትሩ ወጥቶ ስለነበር ለመከላከያ ሚኒስትሩ ከንጉሱ የተላለፈውን መልእክት ተቀበለ። ንጉሰ ነገስቱ የኮንጎ ዘማቾችን ለመቀበልና ለማነጋገር ፈልገው ኑሯል። የኮንጎ ዘማቾች እንደሚታወቀው የተባበሩት መንግስታት ጦር አካል ሆነው ኮንጎ የዘመቱና የተባበሩት መንግስታት እንዲከፈላቸው የሰጠውን አበል እየጠየቁ የነበሩ ወታደሮችና መኮንኖች ነበሩ። ወደ ታሪኩ እንመለስና መልእክቱ ተላለፈ። ዘማቾችም በሳጅን ሜጀር ባሻ እየተመሩ ተንጋግተው ወደ ቤተ መንግስት ሄዱ። ንጉሱንም ተገናኙ። እንደከፋቸው በግልጽ የሚነበብባቸው ንጉስም ጉዳያችሁ በኮሚቴ እየተጠና ነው፣ ስለዚህም ታገሱ በማለት ወዲያውኑ አሰናበቷቸው። ዘማቾችም የተለመደውን ግርማዊ ቀዳማዊ ኃይለ ሥላሴ ለዘላለም ይኑሩ የሚለውን ጮሁ። ግን ቀዝቀዝ ያለ ነበር። ከቤተ መንግስቱ እንደወጡም አንዳንዶቹ ንጉሱ ምንም ባያደርጉላቸው ያን በጎ ምኞት የሚገልጽ ጩኸት እንዲጮሁ በማዘዙ ሳጅን ሜጀር ባሻ ላይ ተናደዱበት። ከዚያም ወደ ጠቅላይ ሚኒስትሩ ሄደው ለመገናኘት ፈለጉ። ግን ሳጅን ሜጀሩ አሻፈረኛልና በምክትሉ መሪነት ወደ እንዳልካቸው ሄዱ። እሱም ሞቅ ያለ አቀባበል አድርጎላቸው ወዲያውም እርምጃ እንደሚወስድ ተስፋ ሰጣቸው። እያመሰገኑ ወደ አራተኛ ክፍለ ጦር ጠቅላይ መምሪያ አመሩ። የኮንጎ ዘማቾች አስተባባሪ ኮሚቴ ለማቋቋም ሐሳብ ነበራቸው። ይህንን እንዳልካቸው አያቅም ነበር ማለት ያዳግታል። ጠቅላይ ሚኒስትሩ ቀደም ሲል የዓለም ዘውድ ኮሚቴን በማቋቋም የስልጣን ክንዱን ለማጠናከር ሞክሮ ነበር። በዚያ ኮሚቴ አማካይነት 112 የሚሆኑ ንጉሰ ነገስቱ ላይ ጠንከር ያለ ተጽዕኖ የነበራቸው ባለስልጣኖችን ይዞ ለማሰርና ከአገልግሎት ውጭ ለማድረግ ፈልጎ ነበር። እኒሁ የቀድሞ ወታደሮችም እንዲሁ ንጉሰ ነገስቱ ጉዳያቸውን ችላ ማለታቸው ከነዚሁ ባለስልጣኖች አጉል ምክር የመነጨ ነው ብለው ያምኑ ነበር። ስለዚህም ጠቅላይ ሚኒስትሩ የአዲሱ ኮሚቴ መቋቋም ለራሱ እቅድ የሚበጅ ሆኖ እንደሚታየው የሚገመት ነው። ያም ሆነ ይህ ዘማቾች ወደ አራተኛው ክፍለ ጦር ሂደው ወታደሮቹን ከነሱ ጋር ሆነው አስተባባሪ ኮሚቴ እንዲያቋቁሙ ጠየቋቸው። በዚያን ጊዜ በክፍለ ጦሩ ሜዳ ቴኒስ ይጫወት የነበረው ሻለቃ አጥናፉ ክፍለ ጦሩን እንዲወክል ተመረጠ። የኮንጎ ዘማቾች የራሳቸውን ወኪሎች መረጡ። እዚህ ላይ አንድ መጠቀስ ያለበት በአራተኛው ክፍለ ጦር የነበሩ ብዙ መኮንኖች በጦር ኃይሎች ውስጥ እያደገ በመጣው መከፋፈል ተደናግጠው በልዩ ልዩ የጦር ክፍሎች መካከል ሊመጣ የሚችለው ግጭት ትኩረታቸውን ስቦት እንደነበር ነው። በእርግጥም ይህ ፍራቻ በስተጀርባ መኖሩ ነበር ደርግን እንዲፈጠር ያደረገው። ወታደሮች እርስ በርሳቸው እንዳይዋጉ የአስተባባሪ ኮሚቴ አስፈላጊነት የግድ ሆኖ ታየ። የራሱ የሆነው የኮሙኒስት ህዋስ እንደነበረው በገለጸ ሻለቃ ተፈራ በተባለ የአጥናፉ የግል ጓደኛ አማካይነት ሁኔታው ግፊቱን ወደፊት እየጨመረ መጣ። ይኸው ሻለቃ አጥናፉና ሌሎቹን ራሳቸውን እንዲያስታጥቁና ሬዲዮ ጣቢያውን ተቆጣጥረው እያንዳንዱ የጦር ክፍል 3-3 ወኪሎች፣ አንድ ተራ ወታደር፣ አንድ ባለሌላ ማዕረግ፣ አንድ ከሻለቃ በላይ ያልሆነ መኮንን ይልኩ ዘንድ ጥሪ እንዲያደርጉ ምክሩን ለገሳቸው። በዚህም መሰረት በቅልጥፍና ሬዲዮ ጣቢያው ተያዘና በዚያኑ ምሽት የኮሚቴ አባሎቹ ከአንዱ የጦር ክፍል ወደ ሌላው እየተዘዋወሩ ወኪሎቻቸውን እንዲልኩ ጠየቁ። ሜክሲኮ አደባባይ የሚገኘው የፖሊስ ማዕከላዊ ጠቅላይ መምሪያ እንደተባለው ሲፈጽም ሌሎቹ ክብር ዘበኛ፣ የጦር ሰራዊት፣ መሐንዲስ ክፍል፣ ፈጥኖ ደራሽ እምቢ አሉ። እናጥናፉ የሚያደርጉት ጨነቃቸው፣ የተገለሉም ሆኑ። እንዳልካቸው ግን ምንም አይነት እርምጃ አልወሰደም። በዚያን ጊዜ ሁኔታውን በቅርብ ይከታተሉ የነበሩ እስከሁድ ድረስ እንዳልካቸው እናጥናፉ ላይ እርምጃ ለመውሰድ በሚያስችለው ሁኔታ ላይ ይገኝ እንደነበር ይጠቁማሉ። እሁድ ላይ ግን አዲስ አበባ ውስጥና በዙሪያዋ ያሉ የጦር ክፍሎች ሁሉ በአጥናፉ ለሚመራው ኮሚቴ 33 ወኪሎች ላኩ። በዚህ ዕለት ከሰዓት በኋላ ወታደሮች ከፍተኛ መኮንኖችና የክፍለ ጦር አዛዦችን ማሰር ጀመሩ። ደርግ ተወለደ። ሆኖም ግን ገና ከሌሎች ራቅ ራቅ ካሉ የጦር አካሎችና ክፍለ ጦሮች በተለይም ከሁለተኛና ከሶስተኛ ክፍለ ጦሮች በኤርትራና በኦጋዴን ወኪሎች አልተላኩም ነበር። በተጨባጭ ሲታይ ደርግ በአዲስ አበባና በአካባቢው የጦር አካሎች የተመሰረተ ነበር። የአራተኛ ክፍለ ጦር ጠቅላይ መምሪያ ውስጥ የሚገኘው የስብሰባ አዳራሽ ጠባብ ነው። በሚል ሰበብ መገኘት የሚችሉና ያለባቸውም ከየጦር አካሉ የተላኩት 33 ወኪሎች ብቻ ናቸው። የኮንጎ ዘማቾች እንኳ ከተሳትፎ ተሽቀነጠሩ። አጥናፉና ሌሎቹን ከአራተኛ ክፍለ ጦር የመረጧቸው እነዚያ የኮንጎ ዘማቾች የቀድሞ ወታደሮች እንጂ ከጦር ክፍላቸው ተመርጦ የመጡ ስላልነበሩ እንደገና እንዲመረጡ ተደረጉ የሚል የመረጃ ምንጭ አለ። የሆነ ሆኖ የኮንጎ ዘማቾች በምክንያት እንዲወጡ ሲደረግ አጥናፉና ጓደኞቹ ግን እዚያው ቀሩ። እንዳልካቸው ከአጥናፉ ጋር መደራደር ጀመረ። ንግግሩ ይካሄድበት በነበረው የአራተኛ ክፍለ ጦር ቢሮ ውስጥ ለንጉሠ ነገሥታችንና ለአገራችን ታማኝ ነን እያለ በሚለፍፍ ጥቅስ ስር ነበር አጥናፉ የተቀመጠው። መንግስቱ ኃይለማርያምና ሌሎቹ በእንዴት አይነት ሁኔታ መጡ? ጓደኛው የሆነው ጠቅላይ ሚኒስትር የሶስተኛ ክፍለ ጦር አዛዥ ያደረገው ግርማ ፈለቀ መኮንኖቹን ለስብሰባ ጠርቶ በአዲስ አበባ የነበረውን የሁኔታዎች እድገት ገለጸላቸው። ስብሰባው ሐረርጌ ውስጥ ተካሄደና ሁኔታውን አይተው ተመልሰው ሪፖርት የሚያቀርቡ ወኪሎች ለመስደድ ተወሰነ። ልዑካኑን የመምረጥ ጉዳይ ሲመጣ መኮንኖቹ ሻለቃ መንግስቱንና ቀደም ብለው የሶስተኛ ክፍለ ጦር የቀድሞ አዛዥ የነበረውን ጀነራል ኃይሌ ባይከዳኝን ገንዘብ በማጉደል የከሰሱትን ጥቂት ሌሎችን ለመስደድ ወሰኑ። የገንዘብ ማጉደሉ ጉዳይ በአዲስ ዘመን ጋዜጣ ላይም ወጥቶ ነበር። ዋና ከሳሹ ከጀነራሉ ጋር የቆየ ጠብ የነበረው መንግስቱ ኃይለማርያም ነበር። ግርማ ፈለቀ መኮንኖቹን በመስደድ በክፍለ ጦሩ ወታደሮች አጠቃላይ ምርጫ ተካሂዶ በሱ ግምት ተራማጅና ጸረ እንዳልካቸው የሆኑ ወኪሎች ሊመረጡ የሚችሉበትን ሁኔታ ለማስቀረት አስቦ ነበር። መንግስቱ ኃይለማርያም፣ ለገሰ አስፋው፣ ብርሃኑ ባይህ በሐረር አካዳሚ የተላከ አዲስ አበባ ሲደርሱ እናጥናፉ ፈነደቁ። ወዲያውኑም ሶስተኛ ክፍለ ጦር ለኮሚቴው ወኪሎች መላካቸውን አስታወቁ። ብቸኝነታቸውም ያበቃለት መስሎ ተሰማቸው። በዚያ የፈንጠዝያ ስሜትም ከሶስተኛ ክፍለ ጦር ወኪሎች አንዱ የደርግ ሊቀመንበር እንዲሆንም ሐሳብ አቀረቡ። በኮሚቴው ውስጥ በሆለታ ምሩቆች የበላይነቱን ይዘው ስለነበር አንደበቱ የረታው መንግስቱ ኃይለማርያም ሊቀመንበር ሲሆን፣ አጥናፉ የምክትል ሊቀመንበርነቱን ቦታ ያዘ። ሁለተኛ ክፍለ ጦርም ወኪሎቹን ላከ። በዚያን ጊዜ ሐረር ውስጥ መኮንኖች ባሌላ ማዕረጎችና ወታደሮች ተናደዱ። ሻለቃ ተፈራ ወልደ አብም እዚያ ሂዶ እነ መንግስቱ በአብዛኛው የክፍለ ጦር አባላት ያልተመረጡ ስለሆነ ደርግ ውስጥ መኖር የለባቸውም እያለ ወታደሮቹን ይቀሰቅስ ገባ። መኮንኖቹም እነ መንግስቱን የላኩት ተመልሰው ሪፖርት እንዲያቀርቡ እንጂ የደርግ አባላት እንዲሆኑ ስላልነበረ ተቃወሙ። ስለዚህም ሶስተኛው ክፍለ ጦር እነ መንግስቱ እንዲመለሱ ጠሩ። እነሱ ግን አሻፈርን በማለት እንዲያውም ሻለቃ ተፈራ እንዲያዝ አዘዙ። ሐረር ውስጥ ማንም ሊይዘው አልደፈረም። ግን ሻለቃው ከልክ በላይ ስለተማመነ ድሬዳዋ ሄደና ከዚያ ተይዞ ወደ አዲስ አበባ ተላከ። ሻለቃ ተፈራ ከእስር ቤት የተለቀቀው በ1977 ዓመተ ምህረት ነበር። ይህ ነበር እንግዲህ የደርግ አደግዳጊዎች ዴሞክራሲያዊ ምርጫ ብለው የሚፍነከነኩበት። እነዚያ ምርጫ ውስጥ የተሳተፉ እንኳ ምርጫቸውን የሰጡት አገር ለሚያስተዳድር ገዥ አካል ሳይሆን በልዩ ልዩ የጦር ክፍሎች መካከል ግጭትን ለማስቀረት ለሚያስችል አስተባባሪ አካል ነበር። ምርጫው በተካሄደበት ጊዜ ከጦር ሰፈሩ የነበሩ መኮንኖችና ባለ ሌላ ማዕረጎች ነበሩ የተመረጡት። አንዳንዶቹ ወደ አዲስ አበባ የተላኩት ክፍሎቻቸው ከዚያ እንዲወገዱላቸው የተሻለ መንገድ ሆኖ ስላገኙት ሲሆን፣ ሌሎች ክፍሎች ደግሞ የታወቁ አዋቂዎችን ነበር የላኩት። ማንም ግን እነዚሁ ለሰዎች ገዢዎች ይሆናሉ ብሎ ያሰበም ያወቀም አልነበረም። ይህን መገንዘብ ሲጀምሩ ግን ብዙዎቹ ክፍሎች ወኪሎቻቸውን እንዲመለሱ ጥሪ አድርገው ነበር፣ ግን በጅ ያለ አልነበረም። ከዚያም በላይ እነዚሁ ወኪል ተብዮች ንዑስ ድርግ የተባለውን አጥፈው ራሳቸውን ህጋዊ አድርገው ስልጣናቸውን አረጋገጡ። እንደ ህዳግ ማስታወሻ ለማከል የኮንጎ ዘማቾችን የተባበሩት መንግስታት አበል ይገባኛልን ጉዳይ ወዲያ ብለው ሳይሰጧቸው ቀርተዋል። እንደ አካል ደርግ አደብ ያልነበረው ይህ ነው የሚባል ቅርጽ ያልያዘ ነበር። በኋላ የተጎነጎነውን አፈ ታሪክ ትተን ከየካቲት በፊት ማንም ከደርግ ውስጥ የታወቀ የታጋይነት የፖለቲካ ታሪክ የነበረው አልነበረም። በዘውድ አገዛዝ የሚያምኑም የማያምኑም ነበሩባቸው። ማንኛቸውም ግን ምን እንደሚፈልጉ በህሊናቸው የቀረጹት ግልጽ ሆኖ የሚታያቸው ነገር አልነበረም። በድምሩ ሲታዩ ያላንዳች ዝግጅት ንግግር የማድረግ ተሰጥኦ ነበራቸው። የኢትዮጵያ ትቅደምን መመሪያ ለማስረዳት መንግስቱ ኃይለማርያም ለህዝብ ለመጀመሪያ ጊዜ ያደረገው ንግግር ደህና አድርጎ የሚገልጠው ነገር አለው። ኢትዮጵያ ትቅደምን እውን ለማድረግ ራስ ወዳድነትን ማስወገድ፣ ሌትና ቀን መስራት፣ መጥፎ ዝንባሌንና ስንፍናን በታታሪነት በትብብርና በፍቅር መተካት ይኖርብናል። በተለይ በጦር ውስጥ ሌሎችን መናቅን፣ መሰረት የሌለው ነቀፌታን ማስወገድና እርስ በርስ በመከባበርና ከሃይማኖት ይበልጥ መመለክ ባለበት ስነ ስርዓት መተካት ይኖርብናል። ለሀገራችን ማሳየት ያለብን ጀግንነትና ፍቅር እንደገና መታደስና መጠናከር አለበት። ለጦሩ ስለ አክብሮትና ስለ ስነ ስርዓት የተደረገው ጥሪ በክፍለ ጦር ውስጥ የደርግን ሚና በሚመለከት በወታደሮችና በመኮንኖች ዘንድ የነበረው ተቃውሞ ምን ያህል እንዳሳሰበው ያሳይ ነበር። በአጠቃላይም ሲታይ ንግግሩ ከ1950ዎቹ ዓመተ ምህረት ጀምሮ በማርክሲዝም የጸና እምነትና ግልጽነት ያለው አብዮታዊ እየተባለ በኋለኛው ጊዜ ሲካብ ከነበረ ሰው የሚጠበቅ አይነት አልነበረም። እንዲያውም እዚህ ላይ ስለ ራሱ ስለ መንግስቱ ኃይለማርያም ማንሳቱ ተገቢ ነው። ስለ ደርግ የሚነገሩት ሐሰቶች ስለ መንግስቱ ህይወት ታሪክ ከሚባሉት ፈጠራዎች ጋር አብረው የተጎነጎኑ እንደመሆናቸው መጠን መጋለጥ ያለባቸው ናቸው። መንግስቱ ምንም እንኳ የሆለታ የጦር ትምህርት ቤት ምሩቆች ከሐረር አካዳሚ ምሩቆች ጋር በእኩል አይን ባለመታየታቸው በዚህ ጉዳይ ላይ ሽንጡን ገትሮ የቆመ እንደነበር ቢታወቅም ከየካቲት 1966 ዓ.ም በፊት የፖለቲካ ታሪክ አልነበረው። ጥቂት ጊዜ አሜሪካ ሀገር መቆየቱ የፖለቲካ ንቃት ሰጥቶት ከሆነም ለራሱ አምቆ ያላወጣው ጉዳይ ነው። መንግስቱ ሶስተኛ ክፍለ ጦር ውስጥ በረብሸኛነቱና በቀምቃሚነቱ አዘውትሮ የሚጠጣበትን ቡና ቤት የታወቀ ነበር። እንዲሁም በተደባዳቢነቱ የታወቀ መኮንን ነበር። በክፍለ ጦሩ የግዥ ክፍል ውስጥ እንደ መስራቱ መጠን ከመንግስት ካዝና አዘውትሮ እጁን መዶሉ አልቀረም። ሆኖም ኦዲተሮቹ የሆለታ ትምህርት ቤት ጓደኞቹ ባይሆኑ ኑሮ ተይዞ በታሰረ ነበር። እንዲታሰር ከማድረግ ይልቅ በሚስጥር አሰባሰብ የጎደለውን እንዲከፍሉ ያደርጉ ነበር። መንግስቱ ኃይለማርያም ምንም እንኳ ጎብኚዎችን ትሁትና አደብ የገዛ ሰው መስሎ በመታየት አሁን ሊያደናግር ቢችልም ጭካኔውና ግልፍተኛነቱ የሚረሳ አይደለም። መንግስቱ ኃይለማርያም ጎልዳፋነቱ ጎላ ብሎ በሚታየው አፍሪካዊ መልኩ የተነሳም በአበሻ ዘረኝነት እንደተሰቃየ ጥርጥር የለውም። ግን መንግስቱም ቢሆን ተቀናቃኞቹንና ጣላቶቹን ለማጠበቢያ ይሄንኑ እንደተጠቀመበት የሚያሳዩ ምሳሌዎች አሉ። የመንግስቱ ስራ መሰረቱ ታሪኩም እንደየጻፊዎቹ አምሮት ይለዋወጣል። ስራ መሰረቱ ዝቅ ካለ ወገን መሆኑን ለማስረገጥና ጭቁን መሆኑን ለማሳየት የሚፈልጉቱ እንደ ኦሮሞ ወይም እንደ ወላይታ አድርገው ሲያቀርቡት ከተለየ ዓላማ የሚነሱት ደግሞ አማራነቱ ላይ ጫና ይሰጣሉ። እንዲያውም ሁለት ጻፊዎች መንግስቱ ያጼ ምኒልክ የዲቃላ ልጃቸው የልጅ ልጅ ነው ተብሎ ስለሚገመት ኢትዮጵያ ውስጥ መንግስቱ በፍርሃትና በአክብሮት ነው የሚታየው ብለው እስከ መጻፍ ደርሰዋል። ብዙ ኢትዮጵያውያን ልጅ ኢያሱን ከስልጣን በመገበጥ አጼ ኃይለ ሥላሴን ይረዱና በኋላም የጣሊያን ወረራ ባበቃበት ጊዜ ኃይለ ሥላሴ ከሎንዶን ስደት ተመልሰው ከሀገር እንዳይገቡ ለማድረግ ይደራጁ የነበሩትን አርበኞች አሻጥር የሰሩባቸው የታወቁት ፊውዳል የደጃዝማች ከበደ ተሰማ ልጅ ወይም የቅርብ ዘመድ ነው ብለው በእርግጠኝነት ይናገራሉ። ከበደ ተሰማ በ1953 ዓመተ ምህረት አጼ ኃይለ ሥላሴ ለመገልበጥ የተደረገውን መፈንቅለ መንግስት በማክሸፍ ረገድም ቁልፍነት ያለው ሚናም ነበራቸው። በደጃዝማቹና በመንግስቱ መካከል ያለው የመልክ መመሳሰል የሚያሳጣ ነው። ከልጆቻቸው ጋርም በደንብ ይመሳሰላል። አንዱ ልጃቸው ካሳ ከበደ ለጄኔቭ አምባሳደር ሲሆን፣ አያሌው ወይም ያሬድ ከበደ ደግሞ ቀደም ሲል ኢሃፓ ውስጥ ሰርጎ ገብቶ ኢሃፓን ለማጥፋት ታልሞ የነበረውን የብተና ዘመቻ መርቷል። ያም ተባለ ይህ ደጃዝማች ከበደ ለመንግስቱ ኃይለ ማርያምና ደርግ ውስጥ ላሉ ጓደኞቹ የቤተ መንግስቱን ውስጠ ምስጢርና ንጉሠ ነገሥቱ ምን ያስቡ እንደነበር በመዘግዘግ ረድተዋል። ለዚህ ሁለታም ይሁን ልጅ ለአባቱ ማድረግ ከሚጠበቅበት ኃላፊነት የተነሳ ፊውዳላዊው ከበደ ጓደኞቻቸው ላይ የደረሰው የንብረት መታገርና መወረስ እንዳይነካቸው አስደርጓል። ከበደ ተሰማ በ1970ዎቹ ውስጥ እስኪሞቱ ድረስ በመቀማጠል የኖሩ ሲሆን ሲሞቱ ሙሉ የቀብር ስነ ስርዓት ተፈጽሞላቸዋል። የመንግስት ሬዲዮም ውዳሴ አንቦላቸዋል። ቀረብ ብለን የደርግ መኮንኖችን ይዘት ስንመለከት የበታች መኮንኖችና አምሳለቆች እየተባለ የህዝብ ስሜትን ለመሳቢያ ይቀርብ የነበረው ወግ የሚያፋልሰው ሆኖ እናገኘዋለን። ከሰባት እስከ 10 የነበሩት ከፍተኛ ባለስልጣኖች ውስጥ አብዛኛዎቹ ሻለቆች ወይም ሻምበሎች ነበሩ። ለገሰ ብቻ ነበር 50 ለቃ የነበረው። መንግስቱ፣ ሞገስ፣ ብርሃኑ ባየህ፣ ፍቅረ ሥላሴ፣ ደበላዲንሳ፣ ኪሮስ፣ ሲሳይና አስራተ ደስታ ወዘተ ሁሉ ሻለቆች ነበሩ። በፖለቲካው በኩል ደግሞ መላቀጡ ጠፍቷቸው ስለነበር አንዱን ወይ ሌላውን የሲቪል ቡድን መጠጋታቸው አልቀረም። ደምሴ ደሬሳ በኋላ እጫትን ከመሰረተው ከባሮ ቱምሳ ምክር ሲለገስ፣ ፍቅረ ሥላሴ ከሰናይ ልኬ ጋር፣ ሞገስ ከኢሃፓ ጋር ወዘተ ይቀራረቡ ነበር። እያደርም ጦር ኃይሎች ውስጥ የተራማጅ አስተሳሰብ የነበራቸው ተባረሩ። ንዑስ ደርጉም ፈረሰ። ደርግ አንድ ጊዜ ስልጣን ከያዘ በኋላ ራሱን ለማደላደል ይችል ዘንድ ህዝባዊ ተቃውሞን መግታት እንዳለበት በደመነፍሳዊ ስሜት ከመገንዘቡ በስተቀር እንዴት መቀጠል እንዳለበት አያውቅም ነበር። መንግስቱና ጥቂት መኮንኖች መስከረም 6 ቀን 1967 ዓመተ ምህረት የዩኒቨርሲቲ ተማሪዎችን ለማነጋገር የሄዱ ሲሆን ያን ጊዜም ነበር ማርክሲዝም ላይ የታወቀውን ዘለፋቸውን ይወርዱበትና የኢትዮጵያ ትቅደም ፍልስፍና እንዳላቸው ገልጸው ሌኒንን ከመቃብሩ መቀስቀስ አስፈልጋ ያለ መሆኑን ተፈጥመው የተናገሩት። ልክ ከዚያ በኋላም ነበር የግራውን የሶሻሊዝም ጥሪ ለማደብዘዝ የኢትዮጵያ ሶሻሊዝም የተባለው የመጣው። ነገር ግን ውጥንቅጡ የወጣ ንድፈ ሐሳብ ስለነበር የተሻለ ግንዛቤ በነበራቸው ምሁራን ተነቀፈ። ደርግ ህዝባዊ መንግስት እንዲመሰረት ባለመፍቀድ ደግሞም የራሱ የሆነ ግልጽ አቅጣጫ ለመትለም ባለመቻል እንዲያው በጨለማ ውስጥ ወዲያና ወዲህ ይቃብዙ ነበር ማለት ይቻላል። የአብዮታዊ ሰደድ አበቃቀልም ብዙ ነገር ያብራራል። ይህንን የሚስጥር ቡድን መጀመሪያ የመሰረቱት መንግስቱ፣ ፍቅረ ሥላሴ፣ ለገሰ አስፋው፣ ተካ ቱሉ፣ ተስፋዬ ወልደኪዳን፣ ዳንኤል አስፋው፣ ጌታቸው ሽበሺ፣ አሊ ሙሳና ሌሎች ጥቂቶች በወታደራዊ ኃይል እምነታቸው ጠንካራ የተባሉትን ይጨምራል። አከታትሎም መንግስቱ ኃይለማርያም ሻለቃ ሞገስንና ደምሴን ለዚህ ጉዳይ ቀርቦ ያነጋገራቸው ሲሆን ሞገስ ሐሳቡን ከተቀበለ በኋላ ሻምበል አለማየሁና ጀነራል ተፈሪ ባንቲም እንዲገቡበት አጥብቆ ጠየቀ። እንደ ጥያቄውም ተደረገና መላው ሰደድ የኮሎኔል አጥናፉን ቡድን ተጻሮ እንደቆመ ቡድን ተደርጎ ታየ። በተጨባጭ መንግስቱ ኃይለማርያም ያስተነትን የነበረው የራሱን የፖለቲካ እና ታማኝም የሆነ ቡድን ፈጥሮ በፖለቲካ የማደራጀቱንና ቡድን የመፍጠሩን መስክ ለመይሶንና ለሌሎች አለመተውን ነበር። የመጀመሪያው የሰደድ ፕሮግራም ኢህአፓን እንደ ጠላት አድርጎ ያቀረበ ሲሆን ጠላትን ለመምታት የሐሰትና የማታለል ዘዴን መጠቀም ትክክለኛ የትግል ስልት ነው የሚል ነጥብም አስፍሯል። እኒህ ሁለት ነጥቦች የተወሰነ ክርክር ያስነሱ ሲሆን እንደገና ረቆ የቀረበውም በይዘት ደረጃ ብዙ አልተለወጠም። ሌላው የክርክር ነጥብ በጦር ውስጥ ማደራጀት የሚችለው ሰደድ ብቻ ነው ብሎ የሚያረጋግጠው ሲሆን ጥቂት የመኮንኖች አባላት ከነበሩት ከወዝ ቡድን ጋር ግንኙነት እንደነበረው እንደ ፍቅረ ስላሴ ባሉ በወዝ ደጋፊዎች ዘንድ ንትርክ አምጥቶ ነበር። በተቻለ መጠን መንግስቱ ኃይለማርያም ሰፊውን ሰደድ እያማከረ ሲሰራ እነ ሞገስ መቃወም ሲጀምሩ ግን እነሱን ገሸሽ እያደረገ ከጠንካራው የሰደድ ቡት ጋር ምክሩን ያደርግ ገባ። በጥር 26 ቀን 1969 ዓ.ም መፈንቅለ መንግስት የተዶለተው በምስጢራዊ ግንኙነት በሰደዱ ጠንካራ ቡት ነበር። ኮሎኔል አጥናፉ መቼም ተራማጅ አልነበረም። በርግጥም የወግ አጥባቂ አመለካከት የሚያንጸባርቅባቸው ብዙ ነገሮች ነበሩት። ሆኖም በዚህ አመለካከቱ አሁንም ጊዜያዊ አስተዳደራዊ ደርግ ውስጥ ካሉት ከነ ደበላ ዲንሳና ሌሎች የተለየ አልነበረም። የአጥናፉ ችግር የመንግስቱ ኃይለማርያም አምባገነናዊ ስልጣን መቃወሙ ነበር። ለነገሩ መንግስቱ ኃይለማርያም የተለያዩ መኮንኖችን ሲያስወግድ አጥናፉ የሚቀጥለው ተራ የሱ መሆን እንዳለበት ተሰምቶት ነበርና የመንግስቱን ሰደድና መይሶንን ለመቋቋም አብዮታዊ ሰይፍ የሚባል የራሱን የወታደር ቡድን ማደራጀት ጀምሮ ነበር። ሆኖም አጥናፉ ወሳኝ ለሆነውና ስልጣን ለተራበው መንግስቱ ኃይለማርያም በማጥቃት ዝግ ያለ ነበር። ታዲያም ተያዘና ተረሸነ። ከሞተ በኋላም የኢሃፓም የኢድህም የኤልኤፍም አባል ነበር በሚል ተወነጀለ። በዚያ ሁሉ የደርግ ትርምስ ውስጥ ግልጽ የሆነ ፖለቲካዊ ግጭት የሚያሳይ ማስረጃ ማግኘት አስቸጋሪ ነው። አጥናፉ ሶቪየቶችን በጥንቃቄ የሚመለከት ሲሆን ሌሎችም ከመንግስቱ ኃይለማርያም ጋር አሁንም ያሉ ከሱ የተለዩ አልነበሩም። አጥናፉ ማርክሳዊ አልነበረም። ስለ ሁሉም የደርግ አባላት መንግስቱ ኃይለማርያምን ጨምሮ ይህንኑ ማለት ይቻላል። መንግስቱና ቡድኑ ያደረጉት የርዕዮተ ዓለም ምርጫ መነሻ ምንጩ ፖለቲካዊ አድርባይነት ነበር። ከሞስኮ ጋር ትስስር እንዲፈጥሩ ያስገደዳቸው የሶማሌ ወረራ አፍጠው በመጣበት ሁኔታ አሜሪካ መሳሪያ ለመሸጥ አሻፈረኝ ማለቷ ነበር። እንዲህ አይነቱን አድርባይነት አጥናፉም ለሌሎችም ባልቆረቆራቸው ነበር። ሌላው ቀርቶ የነ ኃይሌ ፊዳ ቡድን ለረጅም ጊዜ መፍቀሬ ቻይናነቱ ለማንም ግልጽ እንደነበር ሲታይ የመይሶን ወደ መፍቀሬ ሞስኮነት መዞር በፖለቲካዊ አድርባይነት የተቃኘ እርምጃ ሊሆን እንደሚችል መገመት ይቻላል። ለዚህም ነው አሁን እንኳ መፍቀሬ ሶቪየት፣ ጸረ ሶቪየት ወይም በወታደራዊ ገዥ አካል ያሉ ብሔረተኛ ወገኖች እያለ የሚቀርብ ጋዜጣዊ አገላለጽ የተሳሳተ የሚሆነው። አንዳንዶቹ በሶቪየቱ ስርዓተ መንግስት መንፈሳቸው መማረኩ እንዳለ ሆኖ መንግስቱ ኃይለማርያም ተክለሰውነት እንደሌለው አድርገው ሳይታክቱ የሚያነበንቡለት አደግዳጊዎቹን በማሳፈር በአሁኑ ጊዜም በኪም ኢልሱንግ ስርዓተ መንግስት እንደነሆለለው ሁሉ ስልጣን ላይ ያሉት መኮንኖች እዚያው ስልጣን ቁንጮ ላይ መቆየት የሚችሉት የሶቪየትን ድጋፍ እስከያዙ ድረስ መሆኑን አውቀዋል። በርግጥም የመንግስቱ ኃይለማርያም መንግስት ፊቱን ወደ ውጭ ድጋፍ ፍለጋ ማዞሩ ስልጣን ላይ ለመቆየት የራሱ የሆነ የፖለቲካ ችሎታ እንዳልነበረው ያመለክታል። ምናልባትም እዚህ ስፍራ ላይ በደርግ ውስጥ የነበሩ ልዩ ልዩ መኮንኖች ድምጻቸውን አጥፍተው ማለት ይቻላል እንዴት ወደ ሞት እንደተነዱ ማንሳቱ ተገቢ ሊሆን ይችል ይሆናል። ቀደም ብለን እንደተጠቀስነው የሻለቃ ሲሳይ መገደል በደርግ ስብሰባና ውሳኔ የጸደቀል ነበር። ተፈሪ በንቲና ሌሎች ጥር 1969 ላይ ሲገደሉ ሁኔታው ይኸው ነበር። በዚህ ጊዜ ምክትል ሊቀመንበሩ አዲስ አበባ እንኳ አልነበረም። አጥናፉም በተመሳሳይ መንገድ ነበር የተገደለው። ይህን እንግዳ የሆነ ሁኔታ ለመረዳት የመንግስቱን ጠባይ ወሳኝ ምረት የለሽ የግል ጥቅም ያገበረው ህጋዊና ሞራላዊ ጥያቄ የማይገታው እንዲሁም የንጉሰ ነገስታዊ መንግስት መኮንኖች ላይ ሰፍኖ ይታየ የነበረውን አስተሳሰብ ለስልጣን ማደግደግ ወላዋይነት ወዘተ አስተንትኖ ማየት ይጠይቃል። በዚህ ረገድ መንግስቱ ኃይለማርያም ከሌሎቹ የተለየ ነበር። ስልጣን ይፈልግ ነበር። ይሁን እንጂ እንዴት የሚለው የሚጨንቀው አልነበረም። ይልቁንም የመኮንን ጓደኞችን ያምሩ አወቃቀር የሚተርትለት ወላዋይነታቸው በቃላት ሽንገላና ተስፋ በሚሰጥ በመንግስቱ ኃይለማርያም ቤት ዘይን ተረፍ የሆነውን የማመን ዝንባሌያቸውን ወዘተ ያውቅ ነበር። የቅርብ ጓደኞቹ ለገሰ ጌታቸው አሊ ሙሳና ዳንኤል አስፋው በብዙ መንገድ እንደሱ ነበሩ። ሲቪሎችንና ማንኛውም አይነት ምሁራን የሚያስተቀሩ ኃይልን የሚያመልኩ ቆራጦች የመዋሸትና የመግደል ነገር ሲመጣ ምንም አይነት የሞራል ልጓም የማይገታቸው ከግብ እስከደረሰ ድረስ ማንኛውንም አይነት ስልት ትክክል ነው የሚለው መርሃቸው ያደረጉ ከፍ ባለ ደረጃም ለመንግስቱ ኃይለማርያም ታማኞች የነበሩ ነበሩ። ታዲያም መንግስቱ ኃይለማርያም በተቃናቃኞች ላይ የበላይነት ነበረው። የቀይ ሽብርን ያወጀው ደርግ የሰኔ 21/1967 ዓመተ ምህረት ደርግ አልነበረም። በጣም የተቀናነሰ አካል ሆኖ ነበር። በተጨባጭ ሲታይ መንግስቱንና ሰደድ ውስጥ የነበሩትን የቅርብ ጓደኞቹን የያዘ ነበር። ሌሎች አባላት በውሳኔ አሰጣጥ ሂደት ውስጥ ይህ ነው የሚባል ድርሻ የነበራቸው አልነበሩም። ከሆነ በኋላ ይነገራቸዋል ይቀበሉማል። ያምባገነኑ ስልጣን ይበልጥ ፍጹም እየሆነ ሲመጣ የፖለቲካ ክብደትንና ተደማጭነትን በሚመለከት ደርግ በግብር ሲታይ ህሉ መሆኑ ቀረ። ማይሶን ወዝሊግ ኢጫትና ኢማሊድህ ሲወገዱ ጥቂቶቹ የደርግ መኮንኖች መንግስቱ ኃይለማርያምን ከአናት ላይ አድርገው የስልጣን ባለቤቶች ሆነው ቀሩ። ኢሰፓኮ ሆኑ ቀጥሎም ወደ ኢሰፓ ተሸጋገሩ። ነገር ግን የሲቪል አጋሮቻቸውን ብቻ ሳይሆን ደርግ ራሱንም ባስወገዱት በመንግስቱ ኃይለማርያምና በጥቂት የወታደር ጓደኞቹ እጅ ስልጣን የመግባቷ ሐቅ ግን እንዳለ ነው። እናቴ አልተውሽም እማማ የኔ እናት አድምጪኝ ድንገርሽ እኔ የምወድሽ እኔ የማፈቅርሽ ደልቶኝ ተመችቶኝ ኖሮኝ እንዳይመስልሽ አዎ ተጠምቻለሁ በጣም ርቦኛል አዎ ተበድያለሁ ጭቆና መሮኛል ግፋን ገፍክፎኛል ርሳት ገርፎኛል ችጋር ጠንቶብኛል ማሰብ ማሰላሰል ቅንጦት ሆኖብኛል መናገር መተንፈስ በግፍ ያስመታኛል ያስደበድበኛል ፍርደገም ድልዳኛ ወህኒ ያስጥለኛል ያምባገነን ጥይት አካሌን ያሰኛል ማየልን ገርሽ እጅጉን አሞኛል መኖር አስጠልቶ ሞቴን ያስመኝኛል ግን ይሁን ላለው አሰላስልና ከኔ ምቾት ይልቅ አንቺን አስብና አሁንም ልቸገር አሁንም ልጎዳ በኔ ያልፍ እንደሆን የዘመናት ዕዳ በኔ ያልፍ እንደሆን ክፉ ነገር ሁሉ ይጥናብኝ ስቃዩ ይጥናብኝ በደሉ ምክንያቱም እማማ ቃል ተገባብተናል እንዳንከዳዳ ምን ችግር ቢቆላል ምን ቢጠብሰን ፍዳ ከተውለድ ተላልፎ በኔ ላይ ያረፈ በለምለሙ መስክሽ በደም የተጻፈ አዎ ቃል አለኝ ቃል አለሽ ላትከጂኝ ላትከዳሽ ላትተይኝ ላልተውሽ በረሃብ በችጋር አንጀቴ ተጣጥፎ ምን ብዋረድ እንኳ ክብሬ ሁሉ ረግፎ ከአያት ከቅድማያት ባደራ የወረስኩት ቃል አለኝ ማልተወው በልቤ ያኖርኩት እናቴ አልተውሽም ገለው ለሚበሉሽ አካልሽን ቆራርሰው ለጅብ ለሚሰጡሽ መቼም አልጠላሽም የኔ እማማ ኢትዮጵያ ያውሬ ቤት ብትሆኝም የጅቦች መራቢያ ከሆድሽ የወጡት ጡት ነካሽ ልጆችሽ ስምሽን ሲያጎድፉ አካልሽን ሲቆርሱሽ ባይኔ እያየው ቆሜ በሕይወት ከምኖር ይሻለኛል ለኔስ ድፍት ብዬ ብቀር አዎ እኔ ልደፋ ስምሽ ከሚጠፋ እኔ ልበልፍስስ ያንቺ አካል ከሚፈርስ አዎ እኔ ልሰንጠቅ የኔ አካል ይቆረስ ባንቺ ግን አገሬ አንዳች ክፉ እንዳይደርስ ባንቺ ግን ኢትዮጵያ ክፉ ከምሰማ የኔ ጆሮ ይቆረጥ የኔ ጆሮ ይድማ የኔ ዓይን ይጓጎጥ ጨለማ ይውረሰኝ ስትፈርሺ ስትጠፊ በቁም ከሚያሳየኝ አንደበቴ ይዘጋ ልደፈን ልደንቁር አንቺ ሞት ስትሞቺ ከምሆን ምስክር የኔማማ ኢትዮጵያ ውድናት አገሬ አንቺን በመውደዴ አንቺን በማፍቀሬ እድሜን በሙሉ ሲተፋብኝ ኖሬ ግና ይህም ሆኖ አልቀነሰም ፍቅሬ ማማ የኔ እናት ፍቅርሽ መች ይሽራል እልፍ አእላፍ ዓመት ዘመን ይሻገራል ሞት እንኳ አይገታውም ዘላለም ይኖራል መስሏቸው ነበረ እነሱስ የተውኩሽ ተበደልኩኝ ብዬ አንቺን የምጣላሽ ሰው እናቱን ጠልቶ ከልቡ ተጣልቶ ወዴት ይሰደዳል የት ይሄዳል ሸሽቶ ቤቴ ልሞት እንጂ ያው እንደ ልማዴ እዚህም እዚያም ሞት ነው አይቀርም መሄዴ
ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ።